ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ በአጭር ሞገድ በ22 በ25 እና በ31 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ ስርጭት ጀመረ። ቅዳሜ ኅዳር 20 2012 ዓ.ም የምሽቱን ስርጭታችንን ፌስቡክ ላይቭ ላይ አት ቪኦኤ አምሃሪክ ብላችሁ መከታተል ትችላላችሁ። አቶ ለማ መገርሳ በመደመር ሐሳብና በፓርቲዎች ውህደት ጉዳይ ያላቸውን ልዩነት ለቪኦኤ ገልጸዋል።
ኑቲ ኢደአሙ ከንጀዱ እዶ ብረቶ እንተኢን ዱረ ኦሮሞ ወልቲ ኢደአሙ ቀባ ኦሮሞ ወልቲ ኢደአሙ የቹን ገንደራ ካሴ አናን ጎድኒ
ለእኛ መደመር ማለት ከሌላ ቦታ መጀመር ሳይሆን መጀመሪያ ኦሮሞ ነው። የኦሮሞ መደመር ማለት ደግሞ ከቀበሌ፣ ከወረዳ፣ ከዞን አንስቶ አንድነቱን ማጠናከር ማለት ነው። ሁለተኛ መደመር ስንል ደግሞ እንዴትና በምን ሁኔታ መታየት አለበት፣ አንድነታችንና ልዩነታችን መለየት አለበት የሚል ሐሳብ ነው ሳራምድ የነበረው ብለዋል አቶ ለማ መገርሳ። በሌላ በኩል ደግሞ አቶ ለማ በድርጅታዊ አሰራር ልዩነት ላይ ያነሱት ሐሳብ ዴሞክራሲያዊ መሆኑን የገለጸው የብልጽግና ፓርቲ የኦሮሚያ ጽሕፈት ቤት ሐሳቡ ተጠናቆ ያልተዘጋ በመሆኑ አሁንም ቢሆን ለውይይት ክፍት ነው ብሏል።
ኦሮሞ የኦሮሚያ ክልልን ብቻ ሳይሆን ኢትዮጵያንም ጭምር የሚመራበት ታሪካዊ ትላይ ነው ያለው። በመሆኑ ምክንያት ኦሮሞ ማጠናከር እንደተጠበቀ ሆኖ ከሌሎች የኢትዮጵያ ብሔር ብሔረሰቦች ጋርም የሁሉም ከመሆኑ ጋር ተያይዘው ሁሉንም አቅፈን መሄድም ያለብን የኦሮሞ ባህልና ታሪክም እሴቱም እሱን ነው የሚያሳየውና ከሌሎችም ጋርም ብንደመር የበለጠ ተያይዞ የሚኬድበት ነው።
ንጉሱ ይቅርታ፣ ከጽህፈት ቤቱ ኃላፊ አቶ ፍቃዱ ተሰማ ጋር ቃለ ምልልስ ይዘናል። ሁለቱም ሙሉ ቃለ ምልልሶች በዚህ ምሽት ይቀርባሉ። ንጉሱ ታምሬ ፕሮግራሙን ይመራል። ቴክኒሻኑ ቮይቴክ ዞርኒያክ በስቱዲዮ የቴክኒክ መሳሪያዎች ላይ ነው። ሶሎሞን አባተ ነኝ የማስተናግዳችሁ። አብራችሁን ቆዩ። አሁን የምሽቱን ዋና ዋና የዓለም ዜና ላሰማችሁ። የሶማሌ ክልል ገዢ ፓርቲ ሶዴፓ ጠቅላላ ጉባኤው በሁለት ተቃውሞ ከብልጽግና ፓርቲ ጋር ለመዋሃድ ወሰነ። ፓርቲው በሥራ አስፈጻሚና በማዕከላዊ ኮሚቴ ደረጃ ውህደቱን በሙሉ ድምፅ አጽድቆ የነበረ ሲሆን ዛሬ አመሻሽ ላይ በተጠናቀቀው የፓርቲው ጠቅላላ ጉባኤ ውህደቱን አጽድቋል። አዲስ ቸኮል ተጨማሪ አለው።
የፓርቲው ሊቀመንበር አቶ አህመድ ሺዴ እንዲሁም የክልሉ ርዕሰ መስተዳድርና ምክትል ርዕሰ መስተዳድር አቶ ሙስጠፌ መሐመድና አቶ አደም ፋራ በመሩት የጠቅላላ ጉባኤ አስቸኳይ ስብሰባ ላይ ሶዴፓ ከብልጽግና ፓርቲ ጋር ለመዋሃድ ወስኗል። የክልሉ ፕሬዚዳንት አማካሪ ዶክተር ታጁዲን መሐመድ ስለ ጉባኤው ለቪኦኤ እንዲህ ብለዋል።
ከዚህ በፊት የስራ አስፈጻሚውም የማዕከላዊ ኮሚቴው በተለያየ ስብሰባ ተሰብስበው በሙሉ ድምፅ የጸደቁትና ለጠቅላላ ጉባኤ ተመርቶ ጠቅላላ ጉባኤው ዛሬ ተሰብስቦ ነበረ። አሁን በጠቅላላ ጉባኤ ላይ ዛሬ ከህዝቡ በኩል ሲንጸባርቁ የነበሩት ሀሳቦች በአጠቃላይ ዝርዝር ተደርገው ተነጋግረንበታል እና ተነጋግረን በእያንዳንዱ ነጥብ ላይ የህዝቡ ኮንሰርን የነበሩ ሁኔታዎች ላይ ከማዕከላዊ ኮሚቴና ከስራ አስፈጻሚ ኮሚቴ ጋር በነበረው ንግግር የተነጋገሩትን የወሰኑትን ውሳኔዎች በቀጣይም የሚመሰረተው ፓርቲ ላይ ምን አይነት አስተዋጽኦ ማድረግ እንዳለባቸው፣ ክልሉንም ፌዴራሊዝሙንም ህገ መንግስቱም ለማስጠበቅ ምን ምን መስራት እንዳለባቸው ሳምስተለ አወጠን። ከዛ በኋላ ጠቅላላ ጉባኤው በሰጠው ድምፅ ሁለት ብቻ ተቃውሞ ትክክል ቁጥሩን ባላቆም ከ700 በላይ የሚሆን ተሳታፊ ነበረ። ከዚህ ውስጥ በሁለት ተቃውሞ አጽድቀነዋል።
የፓርቲው አንዳንድ አባላት በማህበራዊ ሚዲያዎች ላይ ስጋትና ጥርጣሬያቸውን ሲገልጹ የነበረ ሲሆን እንደ ዶክተር ታጁዲን ገለጻ እነኚህ ስጋትና ጥርጣሬዎች ቀርበው በግልጽ ውይይት ከተደረገባቸው በኋላ መግባባት ላይ ተደርሷል ብለዋል። ጉባኤው አስቸኳይ ከመሆኑና ከአንዳንድ ወረዳዎች ርቀት አንጻር የተወሰኑ የፓርቲው አባላት በጉባኤው መሳተፍ ባይችሉም የጉባኤውን ውሳኔ ለማጽደቅ ከሚያስፈልገው የበለጠ ከ700 በላይ ተሳታፊዎች ጉባኤ መታደማቸውንም ዶክተር ታጁዲን አስታውቀዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አመሰግናለሁ አዲስ ለዘገባው። ክቡራትና ክቡራን አድማጮች ከአሜሪካ ድምፅ ራዲዮ ጣቢያ በቀጥታ የሚተላለፍላችሁን የቅዳሜ ምሽት ዜና ነው እየተከታተላችሁ ያላችሁት። እንግሊዝ ዋና ከተማ ለንደን ውስጥ ትናንት በተፈጸመው የስለት ጥቃት ሁለት ሰዎች ተገድለው ሦስት መቁሰላቸውን የሀገሪቱ የጸጥታ ባለሥልጣናት አስታውቀዋል። ጥቃቱን የፈጸመው የ28 ዓመት ዕድሜው ላይ የሚገኝ ኡስማን ኻን የሚባል ሰው ነው ብሎ የጠረጠረው ፖሊስ በቁጥጥር ስር ያዋለው ሲሆን ሌሎች ተጠርጣሪዎችን እንደማያድኑ ባለሥልጣናቱ ዛሬ አስታውቀዋል። ኡስማን ኻን የዛሬ 7 ዓመት አድርሶታል በተባለ የሽብር አድራጎት ተይዞ ጥፋተኛነት ከተበየነበት በኋላ ባለፈው ዓመት ታህሳስ ውስጥ በአመክሮ ተለቆ እንደነበር ተገልጿል። የዩናይትድ ስቴትስ ባህር ኃይል በዚህ ወር ውስጥ በደቡብ ቻይና ባህር ውስጥ ያደረገው ያልተለመደ እንቅስቃሴ የይገባኛል ውዝግብ በተበራከተበት አካባቢ ቤጂንግ ልትከተል ይገባል የምትላቸውን መመሪያዎች ለማስተማር ዋሽንግተን የወሰደችው እርምጃ ነው ብለው እንደሚያምኑ ባለሥልጣናትና ምሁራን አስታወቁ። ቻይና ይዞታዋን እያሰፋችበትና እያጠናከረችበት ወዳለው የእስያ ባህር ዩናይትድ ስቴትስ ሁለቱን የባህር ኃይል መርከቦቿን ያስገባችው ቻይና ራሷ የሰራችውን ግዙፍ ጄቶች አስነሽና አሳራፊ መርከብ ካሰማራች በኋላ ነው። ይህንን የፖለቲካና የምጣኔ ሀብት ትርጉሙ የጎላ የባህር መተላለፊያ ከመቆጣጠር ይልቅ ቻይና ክፍት እንድታደርግ ዩናይትድ ስቴትስ እንደምትፈልግ ባለሥልጣናቱና ምሁራኑ አመልክተዋል። በአካባቢው ላይ ከቻይና ሌላ አምስት አዋሳኝ ሀገሮችም የይገባኛል ጥያቄ አንስተው ይወዛገባሉ። ተቃውሞና አመጽ ተስፋፍቶ በቆየባት ሆንግ ኮንግ ውስጥ ቤጂንግ እያጠናከረች ነው ያሉትን ጣልቃ ገብነት የተቃወሙ የሁለተኛ ደረጃ ተማሪዎችና ጡረታ ላይ ያሉ ሰዎች ዛሬ አብረው አደባባይ ወጥተዋል። የሀገሪቱ ፖሊስ አድርሶታል የሚሉትን የጭካኔ አድራጎትና ጥቃትም ሰልፈኞቹ አውግዘዋል። ሆንግ ኮንግ ከእንግሊዝ ቅኝ ግዛትነት ወደ ቻይና የተመለሰችው ከ22 ዓመታት በፊት ነበር። ደቡብ አፍጋኒስታን ውስጥ የተጣለ የቦምብ ጥቃት አንድ ከፍተኛ ወታደራዊ አዛዥና አንድ የአካባቢውን ጋዜጠኛ ገድሏል። ለጥቃቱ ታሊባን ኃላፊነት ወስዷል። አካባቢው በአመዛኙ በታሊባን ቁጥጥር ስር በሚገኘው ወይም ተከታታይ አደጋ በሚጥልበት ሄልማንድ ክፍለ ሀገር የሚገኝ ነው። አልቤኒያ ውስጥ ሰሞኑን በደረሰው የርዕደ ምድር ምክንያት ከደረሰው ውድመት በሕይወት የተረፉ ሰዎችን ለመፈለግ ሲደረግ የቆየው አሰሳ መቆሙን የሀገሪቱ ጠቅላይ ሚኒስትር ኤዲ ራማ ዛሬ አስታወቁ። ንዝረቱ የበዛ ጉዳት ባደረሰባት ቱማኔ ከተማ ውስጥ 26 ሰዎች በአደጋው ምክንያት መሞታቸው የተገለጸ ሲሆን ስድስቱ የአንድ ቤተሰብ አባላት መሆናቸው ታውቋል። ከአንድ ሰው በስተቀር የሁሉም አስከሬኖች ቀብር ተፈጽሟል። የዜናው ሰዓት አበቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ኸርትዝ፣ በ25 ሜትር ባንድ በ1240 ኪሎ ኸርትዝ፣ በ31 ሜትር ባንድ በ9485 ኪሎ ኸርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የቅዳሜ ህዳር 20 2012 ዓመተ ምህረት ምሽት ፕሮግራም ነው። በፌስቡክ ላይቭም አት ቪኦኤ አምሃሪክ ብላችሁ ልታዳምጡን ትችላላችሁ። በቀጥታ የሰብአዊ መብት ኮሚሽነር ዳንኤል በቀለን ይዘናል። በዚህ ምሽት
በተለይ የፖለቲካ መሪዎች የኢትዮጵያ ልሂቃን የኢትዮጵያን የፖለቲካ ቀውስ ለመፍታት በቅንነት እና በመግባባት እና በመረዳዳት እና የጋራ መስማሚያ በመፈለግ መንፈስ መደራደር፣ መወያየት፣ መነጋገር እና መፍትሄ መፈለግ ይቻላል ነው።
በምሽቱ ለጥያቄው መልስ ዝግጅታችን ላይ ይጠብቋቸው። በስፋት አብራችሁን ቆዩ። ክቡራትና ክቡራን፣ አሁን ወደ መጀመሪያው ዝግጅታችን እናልፋለን። የመደመርን ሐሳብ ከመነሻውም ቢሆን እንዳልደገፉት የኦሮሞ ዲሞክራሲያዊ ፓርቲ ምክትል ሊቀመንበርና የኢትዮጵያ መከላከያ ሚኒስትር አቶ ለማ መገርሳ ትናንት ከቪኦኤ ጋር ባደረጉት ቃለ ምልልስ አስታውቀዋል። አቶ ለማ አክለውም የኢህአደግ የውህደት ሐሳብና ውሳኔ ትክክል ነው ብለው እንደማያምኑና ቢሆንም እንኳ ወቅቱ አይደለም ብለው እንደሚያስቡ ተናግረዋል። አቶ ለማን ያነጋገረችው የአፋን ኦሮሞ ዝግጅት ክፍላችን ባልደረባ ጃለኔ ገመዳ ነች። ሙሉ ቃለ ምልልስ ተተርጉሞ እንደሚከተለው ይቀርባል።
ከዚህ ቀደም አዳማ ውስጥ በተካሄደ የኦሮሞ ዲሞክራሲያዊ ስልጠናና ውይይት ላይ አቶ ለማ መገርሳ የመደመር ፍልስፍናን አስመልክቶ አሰሙት የተባለው ተቃውሞ ትክክል መሆኑን አለመሆኑን ነው ጃለኔ ገመዳ በመጀመሪያ የጠየቀችው።
ወንቶተ ገገፈማ ጅራን ረት የን ያዳ ወናኒት አመኑፊ ወን ሰበከኛ ፍታ ጅሬ
እየተካሄዱ ባሉ ጉዳዮች ላይ የማምነውንና ያለኝን ሐሳብ በተለይም ለሕዝባችን ይበጃል ብዬ ያሰብኩትን ሳራምድ ነበር። ስለዚህ በአዳማም ሆነ በሌሎች ቦታዎች በተመሳሳይ ሁኔታ ይህንን ሳደርግ ነበር።
የመደመሩን ሐሳብ ነው የተከራከሩት።
ኑቲ ኢደአሙ ከንጀዱ እዶ ብረቶ እንተኢን ዱረ ኦሮሞ ወልት
ለእኛ መደመር ማለት ከሌላ ቦታ መጀመር ሳይሆን መጀመሪያ ኦሮሞ ነው። የኦሮሞ መደመር ማለት ደግሞ ከቀበሌ፣ ከወረዳ፣ ከዞን አንስቶ አንድነቱን ማጠናከር ማለት ነው። ሁለተኛ መደመር ስንል ደግሞ እንዴትና በምን ሁኔታ መታየት አለበት? አንድነታችንና ልዩነታችን መለየት አለበት የሚል ሐሳብ ነው ሳራመድ የነበረው።
እንዲህ አይነቱ አስተሳሰብ የርሶ ብቻ ነው ወይስ የሚደግፉት አሉ የሚል ነው ሌላው የጃለኔ ጥያቄ።
ለሞኒው ያደከነከ እንደገረም ባየቱ ጅራ።
አዎ፣ ይሄን የሚደግፉ ሌሎች ሰዎችም አሉ።
የኢሃደግ ምክር ቤት የፓርቲውን ውህደት ለማጽደቅ ባካሄደው ስብሰባ ላይ ተገኝተው ነበር። የህዋሃት አባሎች ድምጽ ሳይሰጡ ቀርተዋል። ስለዚያ ስብሰባ ጥቂት ቢነግሩኝ።
ወይ ሊሰበል እናኒ ሮብራ ትዴቪውን እንደንዳ ተኮን ተኮር ደምሰ ተነከሰት ማልቱ።
እንግዲህ ይህን በሌላ ጊዜ ልመለስበት እችላለሁ። በነበረው አካሄድ በእያንዳንዱ ሂደት ምን ተከሰተ፣ ማን ምን አደረገ የሚለው ሌላ ጊዜ ብንነጋገር መልካም ይሆናል ብዬ አስባለሁ። ነገር ግን በአጠቃላይ ከመጀመሪያው አንስቶ እስከ መጨረሻው ድረስ የፓርቲዎቹን ውህደት በተመለከተ የተለየ ሐሳብ ነው ያለኝ። ከመጀመሪያው አንስቶ የማላምንበት መሆኑን ለሥራ አስፈጻሚውም ሆነ ለሁሉም በሰፊው ገልጽ ነበር። የፓርቲዎቹ መዋሃድ ትክክል አይደለም፣ ትክክል ቢሆን እንኳ ጊዜው አይደለም ብዬ ስለማምን በዚሁ አቋሜ ራሴን አግልዬ ነው ያለሁት።
ማሊፊ እንተው ከነኒ ጀደ ተኩፋ ኖቲ ሆገንቶን ኦሮሞ ሰብኒ ኦሮሞ ነው አማኔ።
አይሆንም ያልኩበት ምክንያት አንደኛ እኛ የኦሮሞ አመራር አባላት የኦሮሞ ሕዝብ አምኖን ያቀረበልን ትላልቅ ጥያቄዎች አሉ። እነዚህ ጥያቄዎችን እንመልስላችኋለን ብለን ቃል ገብተናል። ህዝባችን ይህን ጥያቄ ያቀረበልን የትናንቱን ኦህዴድ ስም ለውጠንለት ኦዴፓ ካልን በኋላ ነው። ስለዚህ ህዝቡ ጥያቄውን 1 2 3 ብሎ የሰጠው ለአገራዊ ፓርቲ ሳይሆን ለኦዴፓ ነው። ስለዚህ የህዝቡን ጥያቄ ሳንመልስ ይህን ማድረግ ትክክል አይደለም፣ እምነት ማጉደል ይሆናል። እናም ጥያቄዎቹን ቆጥሮ እንደሰጠን መመለስ አለብን የሚል እምነት አለኝ።
እንለምፋ ፓርቲ ከነ ወልቲ ወክሱን የሮሳሚቲ ባላባዬ ቀባ የሮጭ ፎምሳቴ ሰጅራ።
ሁለተኛ ይህን ፓርቲ ማዋሃድ ጊዜው አይደለም፣ ብዙ አደጋ አለው፣ በሽግግር ውስጥ ነው ያለነው። ይህ ጊዜ የውሰት ነው እንጂ የኛ አይደለም። በዚህ በውሰት እየመራን ባለንበት ጊዜ ውስጥ ደግሞ ከተለያየ ቦታ ብዙ ችግሮች እየገጠሙን ነው። በዚህ በሽግግር ጊዜ አዲስ ነገር ይዞ መውጣት ወይም የሙከራ ጊዜ የምናደርግበት አይደለም። አዲስ ነገር ይዘን የምንወጣበት ጊዜ ሳይሆን እነዚያ ችግሮች በተለይ ደግሞ እኛ በጣም ልናተኩርባቸው የሚገቡን ብለን እኔ ካነሳኋቸው ጉዳዮች ውስጥ አንደኛ አገሪቷ ሰላምና መረጋጋት የሌላት ስለሆነ አብዛኛውን ጊዜያችንን አገር ማረጋጋትና ሰላም ማውረድ ላይ መስራት አለብን የሚል ነው።
ማክሮ ኢኮኖሚ ረት ከሱማ ይቃለ ኢንሲግሬኛ ኡመት ረክሱኩን ኢሰ ማኔጅ ጉዱ ደንደኡ ኑረጅራታ
ለእለ ምጣኔ ሀብት በተለይ ህዝቡን ያስቸገረ የሚገኘው የኑሮ ውድነት ላይ ማተኮር አለብን። ሶስተኛ ከፊታችን ያለው ምርጫ በሰላም እንዲጠናቀቅ ማድረግ የመንግስት ግዴታ ስለሆነ ሰላማዊ እንዲሆን ለማድረግ ከአሁኑ መስራት አለብን።
ኑስ አከሰባ ከናቲስ አከፓርቲቲስ ሞአኔ አከባኑ ቦሮሞቱማ ተሁዳፍ አከደንደኝ።
እኛም እንደ ህዝብ እንደ ፓርቲ ማሸነፈን እንድንወጣ ነገ መንግስት መሆን እንድንችል ምን ማድረግ አለብን የሚለውን ለመመለስ የተለያዩ ስልቶችን ቀይሰን መስራት አለብን። አሁን ስራችን መሆን ያለበት ይህ ነው። ከዚህ አልፈን ሌላ ነገር መስራት አደጋ ሊያመጣብን ስለሚችል ይህ ጉዳይ ይደር ይቆይ የሚል ነው።
እንከም ብራን ወንቲ ነቲን ቶሌ ከሳቲ ወንቲ ሃራን ኩንገዲ ቀበተም።
ሌላው ያልተስማማሁበት ነገር ይህን አዲስ ነገር ዝም ብሎ አምጥቶ በችኮላ ማዋሃዱና የተከሄደበት መንገድ ደስ አላለኝም። ይህን ጉዳይ ሰው አስተውሎት በደንብ ተመካክሮ ገብቶት የተለያዩ ሐሳቦች ተንሸራሽረው በዚህ ጉዳይ ላይ ዕውቀት ያላቸው ሰዎች ተሳትፈውበት የህዝብ አመለካከት ተሰብስቦ ህዝቡ በሙሉ እምነት ተቀብሎት ሥራ ላይ እንዲውል ማድረግ ሲቻል በፍጥነት አንዱን ነገር ሳይፈቱ መደራረቡ ትልቅ ጥርጣሬ ውስጥ አስገብቶኛል። ከጅምሩ ይህ ፕሮጀክት ለእኔ ገብቶኝ አውቄ ተረድቼው አምኜበትና ተሳትፌበት ስላልሆነ ይህ ጉዳይ በአጠቃላይ እንኳን ለመላ ሀገሪቱ የኦሮሞም ሕዝብ በአጽንኦት ሊረዳው የሚገባው ጉዳይ ነው። ፖለቲካ ከሚጻፈውና ከሚነገረው በላይ ከጀርባ ያለው ዓላማ ምንድን ነው የሚለውን በትክክል ማየትን ይጠይቃል። ይህ ፕሮጀክት ማን ተነሰሰው፣ ማን ተሳተፈበት፣ ለአጭር ጊዜ ለረጅም ጊዜ ምን ውጤት ያመጣል የሚለውን ቆም ብሎ በጥሞና ማየትና መወያየትን ይጠይቃል።
ሰነቆፈቶንተ እንኒ ከሌሳሱ ፈፈማሊ ቀበ አንቂናማሊ ቀበ እንኒ አማሃራ
ያ ብቻ ሳይሆን የትናንት ሁኔታዎች ምን ችግር ነበረባቸው ምን ጉድለት ነበረው ይህ አዲሱ ደግሞ ያለፈውን እንዴት ያሻሽላል ምን ጥቅም አለው ምን ትርፍ ያስገኛል ጉዳቱስ ይህን ሁሉ ባንድነት ማጤን ያስፈልጋል። እነዚህን አያይዘን ስንገመግም እኔም በሙሉ ዕውቀት ተሳትፌበት አሳቤን አበርክቼ የኔ ነው ብዬ የኔ ነው ማለት ደግሞ የዚህን ህዝብ ጥቅም አስከብራለሁ አላስከብርም ለሚለው ጥያቄ ሙሉ እምነት ሳይኖረኝ ዝም ብዬ መቀበል ስለሚያስቸግረኝ በዚህ ልዩነት ነው ይህን ሐሳብ አልቀበልም ብዬ የወጣሁት።
ለማፋ ኡመተከኛ ተሐደብኑ ኡመተከኛ ሐደገፈኑ ዋን ኡመንከኛ መርባን ነፍንጃለኒ ኖጅነው ማምቡደጀነ
ሁለተኛ ወደ ህዝባችን እንመለስ ህዝባችንን እናዳምጥ ተባብለናል። ካሁን ወዲያ ህዝባችን የማይፈልገውን አናደርግም ብለን እፊቱ ምለናል። ህዝቡም አመነን። አሁን ብድግ ብለን አዲስ ነገር ይዘን ስንመጣ ህዝቡ ሊያውቅ ይገባል። ምሁራን፣ የአገር ሽማግሌዎች፣ ህዝቡ ይህ ጉዳይ ያዋጣልን አያዋጣንም ብሎ መመርመር አለበት እንጂ የተወሰነን ሰዎች በመሰለን ልክ ሰፍተን ማልበሱ ትክክል አይደለም። እኔ ራሴ አልገባኝም። ስለዚህ ይህ ጉዳይ ይደር ይቆይ ብዬ በተናጠልም ለብቻዬ ለምኛለሁ።
ከደደረ ኑፋቱሩ ዱቢንጉ ንኑም ይዳ ደዴ ተጋምኒን አንቀቡ አንገከነ
ለምኛለሁ ይጎዳል ብዬ ለምኛለሁ። ያለኝ ተሰሚነት እንብዛም ነው። ተሰሚነት ካጣሁ ውዬ አደርኩ። ተሰሚነትና ድርሻ ሳይኖርህ እንዲህ አይነቱ ውሳኔ ላይ መሳተፍ አስፈላጊም አይደለም። አላምንበትም። ስለዚህ ነው ልዩነቴን ይዤ የወጣሁት።
የኦሮሞ ዲሞክራሲያዊ ፓርቲ ምክትል ሊቀመንበር እንዲሁም የኢትዮጵያ
ከበደ አበከነ ከሰንጋ በሂና ለደኒ ሙርዴሰን ከራገሩማ ኮደና ፈልማ አነቆፈቶንተ ነሞኒ ቁቀመቀበን ፈልመን ባየቱ ጅራ ዶኑ ተሄስ ሬሰናኑ ተሁባቴሞ።
ክቡራትና ክቡራን አድማጮች ጃለኔ ገመዳ ለአቶ ለማ መገርሳ ይቅርታ ለተፈጠረው የድምጽ መደራረብ አየር ላይ ኦዴፓ ከብልጽግና ፓርቲ መመስረት ጋር ተያይዞ ከፈረሰ ወዴት ሊሄዱ ነው የሚል ነበር የጃለኔ የመጨረሻው ጥያቄዋ። አቶ ለማ መገርሳ ለዚህ ጥያቄ መልስ ሰጥተዋል። ከዚህ ድርጅት ውጣልን ብለው እስካልወሰኑ ልዩነቴን ይዤ እሟገታለሁ። እኔ ብቻ ሳልሆን ቅራኔ ያላቸው የሚከራከሩ ብዙ አሉ። ከሆነልን እናስተካክላለን፣ ካልሆነ ከኦሮሞ ሕዝብ ጋር ተመካክረን የሚበጀንን እናደርጋለን። በቀደም ከተደረገው ስብሰባ የቀረሁበትን ምክንያት ስለጠየቅሽኝ መመለስ ስላለብኝ ነው እንጂ ወደፊት በእያንዳንዱ ጉዳይ ሕዝባችን ማወቅ ያለበትን ነገር መግለጽ ያለብኝ ስለሆነ ለእናንተ ሚዲያም ሆነ ለሌላው ሚዲያ በሰፊው እገልጻለሁ ብዬ አስባለሁ። ለአሁኑ ይህንን ካልኩሽ በቂ ነው ብዬ አስባለሁ ብለዋል የመከላከያ ሚኒስትርና የኦዴፓ ምክትል ሊቀመንበር አቶ ለማ መገርሳ ትናንት ከቪኦኤ ጋር ባደረጉት ቃለ ምልልስ። ቃለ ምልልሱን ያደረገችውን ጃለን የገመዳን አመሰግናለሁ። ክቡራትና ክቡራን አድማጮች ሙሉንና ንጹሑን የአቶ ለማ መገርሳን ቃለ ምልልስ በአማርኛም የተተረጎመውን እንደዚሁም በአፋን ኦሮሞ የሰጡትን ከዌብሳይታችንና ከፌስቡክ ገጻችን ሙሉን ማዳመጥ ትችላላችሁ። በሌላ በኩል ደግሞ አቶ ለማ መገርሳ በድርጅታዊ አሰራር ልዩነት ላይ ያነሱት ሐሳብ ዲሞክራሲያዊ መሆኑን የገለጸው የብልጽግና ፓርቲ የኦሮሚያ ጽሕፈት ቤት ሐሳቡ ተጠናቆ ያልተዘጋ በመሆኑ አሁንም ቢሆን ለውይይት ክፍት ነው ብሏል። ሪፖርተራችን ሙክታር ጀማል ከጽሕፈት ቤቱ ኃላፊ ከአቶ ፍቃዱ ተሰማ ጋር ቃለ ምልልስ አድርጓል። ዛሬ ቀጥሎ ይቀርባል።
በጣም ነው የማመሰግነው አቶ ፍቃዱ ተሰማ የኢትዮጵያ ብልጽግና ፓርቲ የኦሮሚያ ጽሕፈት ቤት ኃላፊ ይህን ቃለ መጠይቅ ለማድረግ ፈቃደኛ ስለሆነ በአሜሪካን ድምጽ አድማጮች ስም አመሰግኖታለሁ።
አመሰግናለሁ።
አቶ ፍቃዱ ዛሬ ለጥያቄና መልሶ ምክንያት የሆነን በትላንትናው ዕለት የመከላከያ ሚኒስትሩና የድርጅቱ ምክትል ሊቀመንበር አቶ ለማ መገርሳ ከአሜሪካ ድምጽ ጋር ባደረጉት ቃለ መጠይቅ በመደመር ፍልስፍናና በፓርቲዎቹ ውህደት እንደማይስማሙና ለረጅም ጊዜ ጉዳዩንም ሲከራከሩ ሐሳባቸውን ሲገልጹ እንደነበሩ መገለጹ ድርጅቱ መልስ እንዲሰጥበት ፈልገን ነው። በአጠቃላይ እሳቸው ሲያነሱ ከነበሩት ጥያቄ ለመነሳት መጀመሪያ ስለ መደመርን እናንሳ። መደመርን በተመለከተ መደመር ከሌላ ጋር ሳይሆን መጀመሪያ ኦሮሞ ህዝብ መሐከል ራሱ መደመር ይደረግ ይገባ ነበር፣ የህዝቡ አንድነት ላይ ራሱ ቀድሞ ሊሰራ ይገባ ነበር የሚል ነበር ሐሳባቸው።
አመሰግናለሁ። የመደመር ፍልስፍና እንግዲህ በአሁን ሰዓት መጽሐፉም በአብዛኛው ህብረተሰቡ ጋር የደረሰ ይመስለኛል። አብዛኛው አመራር ውይይት አድርገውበታል። መደመር በወሳኝ መልኩ የሚያነሳቸው ነገሮች ምንድን ነው? እንደ ኦሮሞ ህዝብም እንደ ኦሮሚያም እንደ ኢትዮጵያም በአጠቃላይ ያሉ መልካም ጎኖች ምንድን ናቸው፣ ጥንካሬዎች ምንድን ናቸው የሚለውን ነገር የሚያጎላ እንደ ውረት የሚይዝ በሂደት ደግሞ ህብረተሰባችንን ያስቀየሙ ህብረተሰባችንን በድልናል ብለን ኢህአዴግ ምክርታ የጠየቀባቸውን ያለ ምረት ማስተካከልና ማረምና ለዛሬና ለነገው ትውልድ ደግሞ ጠንካራ ህዝብ፣ ጠንካራ ሀገር፣ ጠንካራ ክልል ለመጪው ትውልድ ማስረከብ ዋነኛ ይሄ ነው። ስለዚህ እኔ የትኛው ይቀድማል የሚለው ኦሮሞ ፓርቲዎች የሚሆኑ የኦሮሞ ምሁራን የሚሆኑ ሊቃን የሚሆኑ ሌሎች የሚሆኑ ያላቸውን እውቀት ያላቸውን አስተሳሰብ ያላቸውን ተሞክሮ አንድ ላይ አምጥተው መደመር መጠናከር ወሳኝ ነገር ነው። ይሄ እንደተጠበቀ ሆኖ ኦሮሞ የኦሮሚያ ክልልን ብቻ ሳይሆን ኢትዮጵያንም ጭምር የሚመራበት ታሪካዊ ወቅት ላይ ነው ያለው። በመሆኑ ምክንያት ኦሮሞን በውስጡ ማጠናከር እንደተጠበቀ ሆኖ ከሌሎች የኢትዮጵያ ብሔር ብሔረሰቦች ጋርም ማለት ነው ኢትዮጵያ ብሔር ብሔረሰቦችንም እየመራን ስለሆነ ሁሉንም አቅፈን መሄድም ያለብን የኦሮሞ ባህልና ታሪክም ሴቱም እሱን ነው የሚያሳየውና ከሌሎችም ጋርም ብንደመር የበለጠ ታይዞ የሚሄድበት ነው። ሁለቱም በሚዛናቸው ታይተው እጣ ፈንታችን የተሳሰረ ስለሆነ በዚህ መልኩ መቀጠል አለበት ነው የምለው። የኦሮሞ ድርጅቶች መካከል ደግሞ ሰፊ ህዝብ ነው። እዚህ ሰፊ ህዝብ ውስጥ የተለያየ የፖለቲካ አታይ አመለካከት ሊኖር ይችላል ማለት ነው። በሚያግባቡ ጉዳዮች ላይ አንድ ላይ መጥተው የኦሮሞ ጥያቄዎች ምንድን ናቸው፣ የሚያግባቡ ነገሮች ምንድን ናቸው የሚል አንድ ፕላትፎርም ተፈጥሮ እሳቸውም የሚመሩት ነው ወገንስ ጋዲስ ኦሮሞ በሚባለው ተፈራርመውም አጠቃላይ የጋራ የሆኑ በሰላም ጉዳይ ላይ በኦሮሞ አጠቃላይ ፍትሃዊ ተጠቃሚነት ላይ ተሳትፎ ላይ እንዲህ የመሳሰሉ ጉዳዮች ላይ መግባባት የተደረሰ ነው። ግን ገና ተጠናክሯል ማለት አይቻልም። ለውጡም የአንድ አመት ተኩል እድሜ ነው ያለው። ለውጡን ቻሌንጅ የሚያደርጉ ነገሮችም በርካታ ናቸው ማለት ነው እና አንዱን ችግር ሲፈታ ሌላ ችግር የሚፈጠርበት ሁኔታ ነው ያለው። የለውጥ ባህሪ ሊሆን ይችላል። ነገር ግን እንደዚህ አይነት ፈታኝ ነገሮች ስላሉ አብዛኛውን ጊዜና ኢነርጂ የሚጠይቁ ናቸው ማለት ነው። በመሆኑ ምክንያት ሁለቱም ያስፈልጉናል የሚል አረዳድ ነው ያለን።
መደመርን በተመለከተ በተለይ ምንና እንዴት ይደመራል? አንድነታችንና ልዩነታችን ምንድን ነው? ይህ ቀድሞ መለየት አለበት የሚል ጽኑ አቋም ይዤ ሳራምድም ነበረ። ለዚህም በቂ መልስ አላገኘውም የሚል ሀሳብ አንስተዋል።
መደመር የሚባለው ነገር እውቀታችንን፣ አስተሳሰባችንን አጠቃላይ ጥሩ ነገር አለን ብለን እንደ ውረት አለን የሚለውን ነገር ወደ አንድ ቦታ ማሰባሰብ ማከማቸት ማለት ነው መደመር ማለት። እንደገና ደግሞ ለምሳሌ ክፋት፣ ጥላቻ፣ የሰብአዊ መብት ጥሰቶች፣ የፍትሐዊ ተጠቃሚነት ጉዳይ፣ የዲሞክራሲ ጉዳይ፣ የነጻነት እጦት ጉዳይ፣ እነዚህ ህዝቡ ጎላ አድርጎ ሲያነሳ የነበራቸው ነገሮች እንደ ኢህአዴግም ከዚህ በፊት ሲታዩ የነበሩ ነገሮችን ማስተካከል ነው ማለት ነው እነዚህን። ስለዚህ ጠንካራ ጎኖቻችንን፣ ድሎቻችንን እያሰፋን የነበሩንን አፍርሶ መገንባት ሳይሆን ማለት ነው ያሉ እጥቶችን ደግሞ እያረምን ለነገና ለዛሬና ለነገ ትውልድ የሚሆን ሀገርና ህዝብን ማሻገር ማለት ነው። ይሄ እንደ ኦሮሞም ይሰራል፣ እንደ ኢትዮጵያም ይሰራል፣ እንደ ሌሎች ብሔር ብሔረሰቦችም ይሰራል። በዚህ ፕላትፎርም ነው በዚህ ላይ ጥያቄ ማራመዳቸው ሀሳብ መኖሩ ትልቅ ችግር ነው ብለን እናይም ማለት ነው። ሀሳብ ያለው ወደፊትም እሳቸው ሆነ ሌላም ሀሳብ ማንሳት መስተካከል ያለበት እንዲስተካከል መታገል እንደዚህ ማድረግ በሩ አሁንም ክፍት ነው ማለት ነው።
በተለይ ይሄ የመደመር ፍልስፍናው ወደ ተግባር የገባበት ሂደት በጣም የፈጠነና ሁሉም እኩል ግንዛቤ ሳያገኝበት ነው የሚል መከራከሪያ ያቀርባሉ። እንደ ምክትል የድርጅቱ ሊቀመንበር በቅጡ አልገባኝም። ይህ ደግሞ ሁሉም በግንዛቤ የዳበረ አለመሆኑ ወደ ተግባሩ መግባቱ ችኮላው ሌላ ጥርጣሬ ውስጥ ነው የሚያስገባው። ጥድፊያው አላስፈላጊ ነበር፣ የሚል መከራከሪያ እንዳላቸው ያነሳሉ።
የመደመር ፍልስፍና የምንለው ለውጡ የሚመራበት ፍኖተ ካርታ ነው ወይ እይታ ነው ማለት ነው። በፊቱ አግባብ መሄድ አንችልም። ጠንካራ ጎኖችን ከግሮ እናስቀጥላለን፣ ደካማ ጎኖችን ደግሞ ማረም አለብን። ይሄ ለውጡ በምን አይነት ፍኖተ ካርታ ይመራ የሚል የህዝብም የሊቃንም ጥያቄ ነበር ማለት ነው። በምንድን ነው የምንመራው? ምን ፍኖተ ካርታ የለም የሚል አንድ አመት እንደዚህ አንድ አመት ተኩል ይሆናል ለውጡ ከተጀመረ በኋላ ማለት ነው። ስለዚህ የመደመር ዋናኛው አስፈላጊነት ለውጡ በምን ጎዳና ይመራል? ከዲሞክራሲ አኳያ እንዴት ነው የምንመራው? ከሰላም አኳያ እንዴት ነው የምንመራው? ከኢኮኖሚ አኳያ እንዴት ነው የምንመራው? ከፖለቲካ አኳያ ቀጣይ እይታችን፣ ቀጣይ ሀሳባችን ፍኖተ ካርታው በአጠቃላይ የሚመራበት ምንድን ነው የሚለውን የሚመልስ ነው ማለት ነው። ከዚህ አኳያ ሲታይ የመደመር መጽሐፉም ወጥቶ በአመራር ደረጃም በየደረጃው ውይይት እየተደረገ አሁንም ያው ያለቀ አይደለም። እስከታች ድረስ ህዝቡ ድረስም በተደራጀ ሁኔታ መዋየት አለበት። ፈጥኗል የሚል እምነት የለንም። ምክንያቱም ከዚህ በላይ አንድ አመት ተኩል ነው የቆየው። አንድ አመት ተኩል እድሜ ነው ያለው የለውጥ ማለት ነው። ይሄ ለውጥ ደግሞ ግልጽ በሆነ ፍኖተ ካርታና እይታ መመራት አለበት ማለት ነው። ስለዚህ ፈጥኖ ዓለም የሚሉ ከሆነ ሌላም ሀሳባቸውን ማራመዳቸው ችግር አለ ብዬ አላስብም። ነገር ግን በድርጅት ውስጥም በተለያየ ጊዜ ውይይት ላይ ያነሳሉ። ሌሎች አካላትም ሲያነሱ ነው የነበረው በውህደቱ ዙሪያ። ግን በጋራ ያለ ልዩነት ነው እየወሰን አብረን የመጣ ነው ማለት ነው።
ውህደቱን በተመለከተ ከመጀመሪያውኑ እንዳላመኑበት ነው የሚያነሱት። በተለይ አቋማቸውንም ለማዕከላዊ ኮሚቴ በተደጋጋሚ ጊዜ ለስራ አስፈጻሚ ኮሚቴው እየገለጹ መሄዳቸውን ውህደቱ አስፈላጊ አለመሆኑን፣ ምናልባት አስፈላጊም ከሆነ ግን ወቅቱን ያልጠበቀና በዚህ ደረጃ ትክክለኛ ጊዜ አለመሆኑን በብርቱ ተቃውሞ አንስቻለሁ ብለዋል። ምን አይነት አቋም ነበራቸው እሳቸው?
እንግዲህ የዚህ ውህደት አስፈላጊነት ዋነኛው አቅጣጫና ወሳኝ የሆነ የተላለፈበት በ11ኛው የኢህአዴግ ድርጅታዊ ጉባኤ ነው። እዛ ላይ ያለ ልዩነት ነው ሁላችንም የወጣ ነው። እንደ ድርጅትም አሁን ውህደቱን ጊዜ ተሰጥቶን ማየት አለብን የሚሉ ወገኖችም ጭምር ሁሉም የተገኘው በሙሉ ያጸደቀው ነገር ነው ማለት ነው። ከዛ በባለሙያዎች ጥናቱ አልቆ ገለልተኛ ባለሙያ ልምዱ ባላቸው ጥናትና ምርምር በዘርፉ ያካሄዱ ከተለያየ ዩኒቨርሲቲ የተውጣጡ ምሁራን ሳይንሳዊ በሆነ መንገድ አጥንተው ለአመራር አቅርበዋል ማለት ነው። እሳቸውን ባሉበት የቀረበ ነው። አንዴ በሊቀ መናብርት ደረጃ በሁለተኛው ፕላትፎርም የነበረው ማስታውሰው ምክትል ሊቀመንበሮችን ባሉበት እሳቸውንም ጨምሮ ባሉበት ከዛን በስራ አስፈጻሚ በየድርጅቶቹ ስራ አስፈጻሚ በጋራ ያየነው ጉዳይ ነው። እዚህ ብቻ ሳይሆን እኛ ጋር ብቻ ሳይሆን ሁሉም ብሔራዊ ድርጅትና አጋር ድርጅት ቀድሞ አጋር ድርጅት የሚባሉት ሁሉ ተነስተዋል ማለት ነው። ተመክሮ
መጨረሻ ጥያቄ ማድርገው በተለይ አላስፈላጊነቱን የሚያነሱበት ጊዜው የሽግግር ጊዜ ነው፣ የተበደርነው ጊዜ ነው የሚል ነው ትልቁ አንዱ ሌላኛው መከራከሪያ። ምክንያቱም የነበረው ችግር ህዝቡ ቢያንስ ጥያቄዎቻችንን እንድታሻግሩልን ወደ ሰላማዊ ምርጫ ለማድረስ የሚል ሀሳብ ነው የተነሳው። አሁን ደግሞ በአሁን ጊዜ ከፍተኛ የሰላም እጦት እንደዚያውም ደግሞ የኑሮ ውድነት፣ የኢኮኖሚ ችግሮችንና ቀጣይ ምርጫ ተግዳራቶችም አሉ። ይህንን መፍታት ይቀድም ነበር የሚል ሌላኛው ሀሳብ አለ። የትኛው አሳሳቢ ነው ከሁለቱ?
ሁለቱም እንግዲህ ያስፈልጋሉ። እሳቸው ያሉት የኑሮ ውድነት፣ የሰላም እጦት እና የመሳሰሉት ነገሮችን መፍታት ያስፈልጋል ማለት ነው። ውህደቱ ግን በዚህ ጊዜ በጣም ያስፈለገበት ዋናው ምክንያት ኢህአዴግ ያለበት ነባራዊ ሁኔታ ነው ማለት ነው። አባል ድርጅቶቹ አሁን እንደ ግንባር አንድ ሆኖ ተስማምቶ የሚሄዱበት ሳይሆን ማዕከላዊነት የጠፋበት፣ አንዱ ድርጅት ሌላው ላይ መግለጫ የሚያወጣበት፣ የአስተሳሰብና የተግባር አንድነት ያሌለበት ሁኔታ ነው ማለት ነው። እስክለተኑ አለ እንጂ በተጨባጭ አለ ለማለት አያስችልም ማለት ነው። ይሄ ደግሞ ከድርጅቶቹ አልፎ ወደ አመራሩና ወደ አባላቱ ብሎም ወደ ህዝቡ እየገባ ስለሆነ ይሄ አጠቃላይ አገር የሚመትን አይነት ሁኔታ ስለሆነ ይህንን ነገር ሰብሰብ አድርገው በአንድ ቦታ በአንድ የሚመከርበት የአስተሳሰብና የተግባር አንድነት የሚመጣበት ሁኔታ ለመፍጠር ይሄ ውህድ ፓርቲ የበለጠ ማለት ነው ክልላችንም ከማረጋጋት አኳያ እንደገና ደግሞ አጠቃላይ ኢትዮጵያንም ከማረጋጋት አኳያ የራሱ ድርሻ ይኖረዋል ተብሎ ነው የሚጠበቀው ማለት ነው። ነገር ግን ሀሳብ ማንሳት ችግር ያለው አይደለም ማለት ነው። አሁንም በውህድ ፓርቲው ገና ጉባኤ ወደፊት ነው የሚያደርገው፣ ሽግግር ወቅት ላይ ነው ያለው። ስለዚህ በህግ ደንቦቹ ላይ በፕሮግራሙ ላይ ሀሳብ መስጠት፣ አዲስ ሀሳብ ማምጣት፣ ሌሎችም ነገሮች ክፍት ናቸው። ያለቀ ነገር አይነት ነገር የለም ማለት ነው። ወዲያውኑ ወደ ሌላ አግባብ የሚሄድ አይደለም። ስለዚህ ፕላትፎርሙ የሰፋበት ሁኔታ ነው ያለው። በዚህ አግባብ ሳቸውም የማይቀጥሉበት ምንም ከፓርቲ ጋር የሚያያቸው ነገር አለ ብዬ አላስብም።
አቶ ፍቃዱ ተሰማ የኢትዮጵያ ብልጽግና ፓርቲ ኦሮሚያ ጽህፈት ቤት ኃላፊ ይህን ቃለ መጠይቅ ለማድረግ ፈቃደኛ በመሆኑ በአሜሪካን ድምጽ አድማጮች ስም በጣም አመሰግናለሁ።
አመሰግናለሁ።
አመሰግናለሁ ሙክታርን ለዘገባው። ክቡራትና ክቡራን አድማጮች ቀደም ሲል የሰማችሁት ከመከላከያ ሚኒስትር ለማ መገርሳ ጋር ያደረግነውን ቃለ ምልልስ ከፓርቲያቸው ምላሽ ጋር ነበር። እዚህ ላይ ክቡራትና ክቡራን አንድ ነገር ግልጽ ለማድረግ እንሻለን። ከመከላከያ ሚኒስትር ለማ መገርሳ ጋር የተደረገውን ቃለ ምልልስ ቪኦኤ ላለማስተላለፍ ወስኗል ተብሎ በማኅበራዊ ሚዲያ ላይ የተሰራጨው የተሳሳተ ዜና ከቪኦኤ ውሳኔ ጋር ፈጽሞ የማይገናኝ መሆኑን ለማሳሰብ እንወዳለን። በቪኦኤ ከጋዜጠኝነት ስነ ምግባር በሚጠበቀው መሠረት አንድ ከፍተኛ አንድምታ ያለው ቃለ ምልልስ ስናደርግ ወይም ዜና ሲደርሰን ከሌላው ወገን ምላሽ ለማግኘትና የፕሮግራሙን ሚዛናዊነት ለመጠበቅ ጊዜ ወስደን ምላሹን ማግኘት ቋሚና የዘወትር የአሰራራችን ዘይቤ ነው። የተከበራችሁ አድማጮች አብራችሁን ባላችሁበት ጊዜ ሁሉ ይህንን አሰራራችንን በውል ትገነዘባላችሁ ብለን እናምናለን። የመከላከያ ሚኒስትር ለማ መገርሳን ቃለ ምልልስ በሚመለከት ያደረግነው ውሳኔ ከዚህ የተለየ አይደለም። የመከላከያ ሚኒስትር ለማ መገርሳ ይህንን ትልቅ አንድምታ ያለውን ቃለ ምልልስ ለመስጠት ቪኦኤን ስለመረጡ ከልብ እናመሰግናለን። ባሉት መሠረትም ለተጨማሪ ማብራሪያዎችና ትንታኔዎችም መላልሰን አቶ ለማን እንጋብዛቸዋለን። ዝግጅቶቻችንን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ማግኘት ይቻላል። በትዊተር ሃሽታግ ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። ለሞባይል ስልኮቻችሁ፣ ለታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ ቪኦኤ ሆርን ኦፍ አፍሪካ ብላችሁ በነጻ ጫኑ። ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። አየር ላይ በአጭር ሞገድ በ22 በ25ና በ31 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ነው የምንገኘው። ቴክኒሻኑ ቮይቴክ ዞርኒያክ፣ ፕሮዲውሰሩ ንጉሡ ታምሬ፣ የዌብና ማኅበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው፣ ዋና አዘጋጅ ትዝታ በላቸው፣ እኔም እያስተናገድኳችሁ ያለሁት ሶሎሞን አባተ ነኝ። ዝግጅታችን ይቀጥላል። አሁን ከምሽቱ 3 ሰዓት ከ33 ደቂቃ ነው አዲስ አበባ ላይ። አብራችሁን ቆዩ። ለጥያቄዎ መልስ ነው ተከታዩ ዝግጅታችን። ባለፉት ጥቂት ሳምንታት ኢትዮጵያ ውስጥ በተከሰቱ የተለያዩ የሁከት አጋጣሚዎች ሕይወት ጠፍቷል፣ ንብረት ወድሟል። ሁኔታውን የሃይማኖት ገጽታ ለማስያዝ እንደ ተሞከረም ታይቷል። የደረሰውንና እየደረሰም ያለውን ጉዳት የኢትዮጵያ የሰብአዊ መብት ኮሚሽን እንዴት ይከታተለዋል? እንዴትስ ይገመግመዋል? እንዲህ አይነት ሁከቶች እንዳይደገሙ መንግሥት ምን አይነት እርምጃ ይወስዳል? ኢትዮጵያውያን ደህንነታቸው ተጠብቆ ያለ ስጋት በፈለጉበት ቦታ የሚኖሩበትና የሚሰሩበት ሁኔታ እንዴት ሊረጋገጥ ይችላል? ለእነዚህና ለሌሎችም ጥያቄዎችዎ መልስ እንዲሰጡ የኢትዮጵያ የሰብአዊ መብት ኮሚሽነር አቶ ዳንኤል በቀለን ለጥያቄዎ መልስ ፕሮግራም ላይ ጋብዘን መልስ ሰጥተዋል። የመጀመሪያው ክፍል ባለፈው ሳምንት ለጥያቄዎ መልስ ዝግጅት ተስተናግዷል። ተከታዩ ቀጥሎ ይቀርባል። አዘጋጅና አቅራቢዋ ትዝታ ብላቸው ነች።
አቶ ደረጀ ጂኤም የተባሉ አድማጭ በኢሜይል ባደረሱን ጥያቄ ከዚህ ቀደም ኢትዮጵያ ውስጥ የተፈጸሙ የሰብአዊ መብት ጥሰቶችን ያጣራሉ ወይ የእርስዎ መስሪያ ቤት? ሰብአዊ መብት ጥሰት ፈጽመው አሁን ስልጣን ላይ ያሉ አሉ፣ ሸሽተውም ሌላ ቦታ የተቀመጡ ሰዎች አሉ። ይሄ ለሌሎችም እንደ ማበረታቻ ነው፣ ቢፈጸም ምንም ችግር እንደማይደርስበት ነው። እና ይሄንን እንዴት ያውታል እርሶ? አገሪቱ የሚደርሰውን በደል እያጣራች ፈጻሚዎቹን ለፍርድ እያቀረበች ያለመሄዷ ለዚህ አድርሶናል ነው? የጥያቄያቸውን ድምታ?
አመሰግናለሁ ስልታ። እርግጥ ነው እንግዲህ አንድ አገር ከአንድ አይነት የፖለቲካ ምዕራፍ ወደ ሌላ አዲስ የፖለቲካ ምዕራፍ በሚሸጋገርበት ጊዜ ሁሉ ከሚነሱት ወሳኝ ጥያቄዎች ውስጥ አንዱ ባለፈው የፖለቲካ ምዕራፍ ወይም ጊዜ የተፈጸሙ ወንጀሎች፣ ጥፋቶች፣ የሰብአዊ መብት ጥሰቶች ምን ይደረጉ ነው። ይሄ ከባድ ጥያቄ ነው። ከባድ ነው፣ ውስብስብ ነው። ምክንያቱም እንደየአገሩም ሁኔታ ይለያያል። ይኸውም ምክንያቱ ምንድነው? አንደኛ የተፈጸሙት የሰብአዊ መብት ጥሰቶች እጅግ በጣም ብዙ፣ ሰፊ፣ ውስብስብ፣ ጥልቅ ሊሆኑ ይችላሉ። የሰብአዊ መብት ጥሰት ፈጻሚዎቹም በአንድ በኩል አጥፊዎች፣ በሌላ በኩል ራሳቸውም ተጠቂዎችም ሊሆኑ ይችላሉ። ስለዚህ ብዙውን ጊዜ በዓለም ላይ ያለው ልምድ ምንድን ነው? ከአንድ አይነት የፖለቲካ ምዕራፍ ወደ አዲስ የፖለቲካ ምዕራፍ የሚሸጋገሩ አገሮች በአለፈው የፖለቲካ ምዕራፍ ውስጥ የተፈጸሙ የሰብአዊ መብት ጥሰቶችን ጉዳይ በመደበኛው የፍትህ አስተዳደር ለማስተናገድ የሚያስቸግር ስለሆነ የሽግግር ወቅት የፍትህ አስተዳደር የሚባል ጽንሰ ሀሳብ አለ። ትራንዚሽናል ጀስቲስ ይባላል በእንግሊዝኛ ቋንቋ። የዛ አይነት አሰራር ስራ ላይ እንዲውል ይደረጋል። የዛ አሰራር አስተሳሰብ ምንድን ነው? በአንድ በኩል ባለፈው ስርዓት የተፈጸሙትን ከባድ የወንጀል ጥሰቶች መርምሮ የህግ ተጠያቂነት ለማረጋገጥ፣ በሌላ በኩል እውነት እንዲወጣ ለማድረግ፣ በሶስተኛ ወገን የተጎዱ ወገኖች እንዲካሱ ለማድረግ እና በመጨረሻም ደግሞ ያለፈውን ስህተት ውስጥ ታስሮ ሳንቀር ሰላምም እርቅም ተፈጥሮ ህብረተሰቡ አገሪቷ ወደፊት የምትራመድበትን ሁኔታ ስለማመቻቸት የሚመለከት ነገር ነው። ኢትዮጵያ ውስጥም የተደረገው ነገር በተወሰነ መልኩ ከዚህ ጋር የሚመሳሰል እርምጃ ተወስዷል እና ባለፈው ስርዓት የተፈጸሙትን የሰብአዊ መብት ጥሰቶች ጉዳይ በሚመለከት ለማጣራት እና የሰላምም የእርቅም የፍትህን መፍትሄ ለማፈላለግ ራሱን የቻለ ኮሚሽን ተቋቁሟል። የሰላምና የእርቅ ኮሚሽን የሚባለው ነው። ስለዚህ በሌላ በኩል ደግሞ የጠቅላይ አቃቤ ህግ ጽህፈት ቤትም በተወሰነ መልክ ባለፈው ጊዜ የተፈጸሙ የተወሰኑ የከፍተኛ የሚባሉትን የሰብአዊ መብት ጥሰት ጉዳዮች እያጣራ ክስ የማቅረብ ሂደት የሚጀምር መሆኑን አሳውቋል። በተወሰነ መልክም ጀምሯል። በእነዚህ ሁሉ ምክንያቶች ባለፈው ጊዜ ተፈጸመው የተባሉትን የሰብአዊ መብት ጥሰት ጉዳዮች እኛ አሁን ይህ ኮሚሽን እነሱን ጉዳዮች አይመረምርም። የእኛ ትኩረት አሁን ዛሬ እየተፈጸሙ ስላሉና ነገ እናፈግዳቸው ስለሚገቡ የሰብአዊ መብት ጥሰቶች ላይ ነው ትኩረት የምናደርገው። ያለፈውን ጉዳይ በሚመለከት አሁን በገለጽኩት አይነት የዚህ የሽግግር ወቅት ፍትህ አስተዳደር በሚለው የጽንሰ ሀሳብ ማዕቀፍ ስር እየተስተናገደ እየታየ ያለ ጉዳይ ነው።
እሺ፣ ዶክተር ዳንኤል በጣም አመሰግናለሁ። አንድ ትልቅ ጉዳይ በኢትዮጵያ ውስጥ አሁን የመገናኛ ብዙሀን ሚና ነው። የመገናኛ ብዙሀን ኢትዮጵያ ውስጥ ስም ሳንጠቅስ እያንዳንዳቸውን የእርስ በርስ ግጭት ቀስቃሾች እንደሆኑ በመግለጽ ዜጎች በጣም ነው የሚያማረሩት እና ግጭቶችን አስቀድሞ ከመከላከል አንጻር መስሪያ ቤቱ ከአስተዳዳሪው ቦርድ ጋራ የሚያደርገው ውይይት አለ ወይስ ለማድረግ ያቀደው አለ? ሬዲዮ አለ፣ ቴሌቪዥን አለ፣ በኢንተርኔት የሚተላለፉ አሉ፣ ፌስቡክ አሁን እኛ እንዲህ እንደ የተጠቀምንበት እንዳለ አለ፣ በዩቱብ የሚለቀቁ አሉ። አንደኛ ሀቀኛም ያልሆኑ ዘገባዎች፣ ሌላ ደግሞ አንዱን ሌላው ላይ የሚቀሰቅሱ።
እውነት ነው ትዝታ፣ ሰምቻለሁ ጥያቄውን እና ይሄ እንዳልሽው ኢትዮጵያ ውስጥ ያለው አሁን የሚዲያ አጠቃቀም በተለይም ደግሞ ከቅርብ ጊዜ ወዲህ በጣም እያደገ የመጣው የማህበራዊ ሚዲያ አጠቃቀም አሳሳቢ ጎኖች አሉት። በአንድ በኩል ሀሳብን በነጻነት የመግለጽ መብት፣ የሚዲያ መብት፣ የሚዲያ ነጻነት፣ የመረጃ የማግኘት መብት መጠበቁ መረጋገጡ ተገቢና ትክክለኛ ነገር ሆኖ ሳለ ግን ኃላፊነት የጎደለው የሚዲያ አጠቃቀም በተለይ በማህበራዊ ሚዲያ በሌሎችም ደግሞ ሚዲያዎች የሚታይ ስለሆነ ይህ አሳሳቢ ጉዳይ ነው እና በእኛ በኮሚሽኑም አማካኝነት በሌሎችም መስሪያ ቤቶች መፍትሄ ለመፈለግ የተለያዩ ጥረቶች ጅምሮች አሉ። እኛም ከሚመለከታቸው መስሪያ ቤቶች አገር ውስጥ ካሉም ከዓለም አቀፍ ደረጃ ካሉትም ጋር ጭምር ክትትል እያደረግን ነው። በተለይ የታወቁትን ማህበራዊ ሚዲያ ከፌስቡክ ጋር ጭምር ሰፊ ውይይት አለን፣ የስራ ፕሮግራምም አለን። በተለይ የማህበራዊ ሚዲያ አጠቃቀምን እና ተሳሳቱ መረጃዎች ከማሰራጨት ጋር እና ቀጥቃሽ መልእክቶች ከማስተላለፍ ጋራ የተያያዙ ጉዳዮችን እንዴት ማስተዳደር እንደሚቻል እና በሌሎች ሀገሮችም ምን አይነት ልምድ እንዳለ የፌስቡክ ራሱ ደግሞ ፖሊሲዎች፣ ደንቦች፣ አሰራሮች ብዙ ነገሮች ስላሉት ስላጠቃቀሙ ድርጅቱም ራሱ ኢትዮጵያ ውስጥ ያለው የማህበራዊ ሚዲያ አጠቃቀም ጉዳይ ላይ አሳሳቢ ጥያቄዎች እየተነሱበት ስለሆነ በቅርበት እየተመካከርንበት እየተወያየንበት ነው ያለ ነው እና ምናልባት በሚቀጥሉት ጊዜያት ውስጥ የተወሰነ ለውጥ ማሳየት የሚችሉ ተግባሮች እናከናውናለን ብዬ ተስፋ አደርጋለሁ። ነገር ግን መታወቅ ያለበት ይህ አይነቱ የሚዲያ አጠቃቀም ጋራ የሚነሳ ችግር በጣም ውስብስብ ነው፣ በጣም ጥልቅ ነው፣ በብዙ ሀገሮች ውስጥ የሚያጋጥም ችግር ነው። በተወሰነ መጠን በሚዲያ ስራ የተሰማሩ ሚዲያ ኃላፊዎችም በዚህ ነገር ትልቅ ሚና አላቸው።
እሺ፣ ዶክተር ዳንኤል በጣም አመሰግናለሁ። ወደ ቀጣይ ጥያቄ ሊሄድ ሰው ቀደም ብለው ገልጸውልናል በገለልተኝነት እንደሚሰሩ፣ ግን በርካታ ጥያቄዎች ስለ መስሪያ ቤቱ ገለልተኝነት ይጠይቃሉ። ከዚህም ጋር የሚያያይዙት መስሪያ ቤቱ በጀቱ የሚመደበው በሕዝብ ተወካዮች ምክር ቤትና ተጠሪነቱም ለመስሪያ ቤቱ መሆኑን ያነሳሉ። ስለ መስሪያ ቤቱ ገለልተኝነት ምን ማስተማመኛ ማስረጃ ይሰጡናል?
አዎ፣ ይህ ጥያቄ እንደሚነሳ ይገባኛል። ጥያቄውን መነሳቱም በራሱ መጥፎ አይደለም እና ተመልካቾችም ታዛቢዎችም ኢትዮጵያውያኖችም ሁልጊዜ ገለልተኛነታችንን ለማረጋገጥ እንዲወተውቱን፣ እንዲጠይቁን እና ቻሌንጅ እንዲያደርጉን እፈቅዳለሁ። እኔም ደስ ይለኛል፣ ይህንን እንቀበላለን እና ተገቢ ጥያቄ ነው። በተወሰነ መልክ ጥያቄ የሚመነጨው ኢትዮጵያ ውስጥ ነጻ ገለልተኛ ተቋሞች በታሪካችን በብዛት ኖረውን ስለማያውቁ ከዛ የመነጨ ሊሆን ይችላል። በተወሰነ መልክ ደግሞ መዋቅራዊ ለውጦች ገና ያልተጠናቀቁ ስለሆነ ነጻነታችሁ ምን ያህል ነው ከሚል ይሆናል። ስለዚህ እነዚህ ሁሉ ምክንያታዊ ጥያቄዎች ናቸው። ለማለት የምችለው በዚህ ወቅት ምንድን ነው? አንደኛ ኢትዮጵያ ውስጥ አዲስ በተፈጠረው የለውጥ ምዕራፍ ነጻና ገለልተኛ ተቋሞች ለመመስረት የለውጥ አመራሩ በእኔ እምነት የፖለቲካ ፈቃደኛነትም የፖለቲካ ቁርጠኛነትንም በተገቢ ሁኔታ ያሳየ ይመስለኛል። ጥሩ እርምጃ ተጀምሯል። ነገር ግን ስራው ተጠናቋል ማለት አይደለም። እነዚህም ተቋሞች የእውነት ነጻና ገለልተኛ ተቋም አድርጎ የመመስረት የማቋቋም የመገንባት ተግባር የአንድ ወር የሁለት ወር የስድስት ወር የአንድ አመት ስራ አይደለም፣ የረጅም ጊዜ ስራ ነው። ወደ እነዚህ ስራዎች የመጣነውም ሰዎች በስድስት ወር ወይም በአንድ አመት ነጻና ገለልተኛ የሆነ ተቋም ገንብተን እንጨርሳለን ብለን ሳይሆን ቢያንስ መሰረቱን እንጥላለን፣ ነጻና ገለልተኛ ተቋሞች ሀገራችን ውስጥ እንዲኖሩ አስተዋጽኦ እናደርጋለን በሚል ነው እና በዚህ መንፈስ ጥሩ እርምጃ ጀምረናል። እኔ ማረጋገጥ የምችለው ነገር በአሁኑ ወቅት አሁን እኛ በምንሰራው ስራ ማናቸውም አይነት የመንግስት ስራ ጣልቃ ገብነት የለብንም። ነገር ግን መንግስታዊ ተቋም ነው እና መንግስታዊ ተቋም ማለት በእንግሊዝኛ ስቴት ቦዲ ነው የሚባለው። ነገር ግን የስራ አስፈጻሚው አካል አይደለንም። በመሆኑም ተጠሪነታችን ለምክር ቤቱ ነው። ግን መንግስታዊ ተቋም እንደመሆናችን መጠን መንግስትም ይህንን ስራ የመደገፍ ኃላፊነት ስላለበት ለስራችንም የሚያስፈልገንን በጀት መንግስት የግድ ሊመድብልን ይገባል እና ከመንግስት ባጀት ማግኘት አለብን። ከመንግስት የሚገኘው ባጀት በቂ ስላልሆነ ከሌሎች ምንጮችም የፋይናንስ ድጋፍ እናፈላልጋለን። ነገር ግን እንደተባለው የባጀት አስተዳደሩ የፋይናንስ ተቋሙ ሙሉ ለሙሉ ከስራ አስፈጻሚው ተጽዕኖና ቁጥጥር ውጪ እንዲሆን ለማድረግ በቅርቡ የአዋጅ ማሻሻያና የተቋም ለውጥ እናደርጋለን። መሰረታዊ የሆነ ሪፎርም እና ሪስትራክቸሪንግ እናካሄዳለን እና በዚህም ተቋማዊ ነጻነትን ለማረጋገጥ የሚያስፈልጉ ነገሮችን ማሟላታችንን እንቀጥላለን። ስለዚህ በእነዚህ ሁሉ ነገሮች ተቋሙ ይበልጥ ነጻ፣ ገለልተኛ፣ ጠንካራ የሆነ ተቋም እየሆነ መሄዱን ይቀጥላል። በሌላ በኩል ደግሞ ነጻና ገለልተኛ መሆናችን በስራችንም እየታየ ነው የሚሄደው። በሌላ በኩል ግን ሰዎች መጠየቃቸውን መውሶታቸውን በመልካም ጎኑ እቀበለዋለሁ እና ተገቢ ጥያቄ ነው።
እሺ፣ በጣም አመሰግናለሁ። ዶክተር ዳንኤል በቀለ፣ ተያያዥ ጥያቄ ያለኝ አሁን ቀደም ሲል በተናገሩት ላይ ለሮይተርስ በሰጡት ማብራሪያ የመስሪያ ቤቱ በጀት እጅግ ዘቅተኛ ከመሆኑ የተነሳ አሁን አገሪቱ ውስጥ የሚሰሙትን በርካታ የመብት ጥሰቶች ለመመርመር የሰው ኃይል እጥረትም እንዳለቦት ተናግረዋል። መፍትሄውም ቢጠቁሙልን ምንድን ነው የሚደረገው? ቀደም ሲል ከሌሎችም ዓለም አቀፍ ድርጅቶች በጀት ስለመጠየቅ ተናግረዋል። በተጨማሪ ደግሞ እርስዎ በግሎ ከዚህ ቀደም በዓለም አቀፍ ተቋማት ሲሰሩ ይከፈሉት የነበረ በጣም ከፍተኛ ክፍያ ትተው በጣም በአነስተኛ ክፍያ ለማገልገል ወስነዋል። ይሄንን ውሳኔ እንዴት እንዳደረጉ ቢገልጹልን።
እሺ ተዘዳ፣ እኔ እንግዲህ ወደዚህ ስራና ኃላፊነት የመጣሁት ኢትዮጵያ ውስጥ ከዚህ ቀደም ብዬ እንደገለጽኩት የተፈጠረው አዲስ የለውጥ ምዕራፍ በታሪካችን ለየት ያለና እውነተኛ የፖለቲካ ፈቃደኛነትና ቁርጠኝነት የታየበት ልዩ እድል ነው ብዬ ስላመንኩኝ ነው። በእንደዚህ አይነቱ ታሪካዊ ወቅት ሀገራችንን በትክክለኛው መስመር እንድትሄድ ለማድረግ የማገዝ የመተጋገዝ አብረን የመስራት ኃላፊነት አለብን ብዬ አምናለሁ ኢትዮጵያውያኖች በሙሉ። እኔም በዚሁ መንፈስ ከቤተሰቤ ጋር ተመካክሬ የበኩሌን አስተዋጽኦ አደርጋለሁ በሚል እምነት ነው ወደዚህ ስራ የመጣሁት እና በዚህ መሰረት ስራዬን እቀጥላለሁ ብዬ አምናለሁኝ እና ሌሎችም ኢትዮጵያውያኖች ሁሉ አቅማቸው እና ሁኔታቸው በፈቀደ መጠን ይህንን የተጀመረውን በጎ የለውጥ እርምጃ ይደግፋሉ ብዬ ተስፋ አደርጋለሁ። ሁለተኛው የጥያቄሽ ዘርፍ ተቋማችን ውስጥ ያለው የሀብት ውስንነት ነው። እርግጥ ነው ይሄ አሁን ኢትዮጵያ ሰብአዊ መብት ኮሚሽን ብቻ ሳይሆን ሌሎች ሁሉም የኢትዮጵያ መንግስት መስሪያ ቤቶች፣ የኢትዮጵያ መንግስት ተቋሞች ማለት ይቻላል እጅግ እጅግ በጣም ውስን በሆነ ሪሶርስ፣ ውስን በሆነ ገንዘብ፣ ውስን በሆነ የሰው ኃይል ነው እየሰሩ ያሉት። ይሄ ጠቅላላ የሀገራችን ኢኮኖሚና የሀገራችን ነባራዊ ሁኔታ ጋራ የተያያዘ ነው። ስለዚህ ጠቅላላ ሀገራችን የኢኮኖሚ ሁኔታ በሚሻሻል ጊዜ አብሮ ሊሻሻል የሚችል መሆኑ እንደተጠበቀ ሆኖ አሁን ግን በተቻለ መጠን እኛም መንግስት ካለው አቅሙም ላይ ቢሆን በሰብአዊ መብት ኮሚሽን ስራ ሻል ያለ በጀት እንዲመድብ ጥረት እናደርጋለን። በሌላ በኩል ግን በሀገራችን ያለውን የሀብት ውስንነት ስለምንረዳ ከሌሎች ጋር የሆኑ በጎ ምንጮች ለስራችንም የሚያስፈልገንን ሀብት ለማሰባሰብ ጥረት እናደርጋለን። አሁን ባለንበት ደረጃ ግን በቂ የሰው ኃይል፣ በቂ ፋይናንስ የለንም ስራችንን በአግባቡ ለማከናወን የሚያስችል። ቀስ እያለ እየተሻሻለ እየተለወጠ ይመጣል ብዬ ተስፋ አደርጋለሁ።
እሺ፣ ከማጠቃለላችን በፊት ቀደም ብዬ ለአድማጮችም ቃል እንደገባሁኝ እንግዲህ ኢትዮጵያ ውስጥ ለሚካሄዱ ግጭቶች ብቻም ሳይሆኑ ጥቃቶች፣ የለዩ ጥቃቶች ምክንያታቸው ፖለቲካ ነው ብለዋል እርስዎ። እንደ አንድ የሰብአዊ መብት አስከባሪ ወይንም እንደ አንድ የፖለቲካ ሊቅ እንዴት ይፈታል ይላሉ? ምንድን ነው መንግስት ማድረግ ያለበት? ህዝብ ማድረግ ያለበት ምንድን ነው? የፖለቲካ መዋቅሩ ውስጥ ያሉ ሰዎች የሚያገለግሉ ምንድን ነው ማድረግ ያለባቸው? ምክሮን ልቀበልና እናጠቃልላለን።
እኔ እንደሚመስለኝ ትዝታ፣ በተለይ የፖለቲካ መሪዎች፣ የኢትዮጵያ ልሂቃን የኢትዮጵያን የፖለቲካ ቀውስ ለመፍታት በቅንነት እና በመግባባት እና በመረዳዳት እና የጋራ መስማሚያ በመፈለግ መንፈስ መደራደር፣ መወያየት፣ መነጋገር እና መፍትሄ መፈለግ መቻል አለባቸው። እንዳለመታደል ሆኖ የእኛ ሀገር የፖለቲካ ልምድ በጣም የተካረረ ነው። በሁለት ዋልታዎች ላይ ተራርቆ የተቀመጠ እና በጣም የተራራቀ ነው እና በፖለቲካ ባህላችን የመወያየት የመደራደር እና መሀከል ላይ የሚሆን ድልድይ የመፈለግ ብዙ ባህል አላዳበርንም። ስለዚህም ነው ፖለቲካ ውይይቶቻችን፣ ድርድሮቻችን ብዙ ጊዜ ከመፍትሄ ይልቅ ወደ አለመግባባት እና ወደ መለያየት የሚያመሩት። ስለዚህ እንደሚመስለኝ በጣም ወሳኙ ነገር የፖለቲካ መሪዎች፣ የፖለቲካ ልሂቃን በተለይ የፖለቲካ ውጥረቱን ለማርገብ በጣም በቅንነት መወያየት መቻል አለባቸው። ይህ በቅንነት የመወያየት መንፈስ ደግሞ በአብዛኛው ያለፉ ታሪኮቻችንን መሰረት አድርጎ በመወቃቀስ ላይ ከመመስረት ይልቅ ያለፈውን ታሪካችንን አውቀን ተቀብለን ከነ ድካሙም ከነ ጥንካሬውም ማለት ነው፣ ጠንካራ ጎኖች አሉ፣ ደካማ ጎኖች አሉ በታሪካችን፣ ያንን ተገንዝበን አሁን ግን ወደፊት እንዴት እንራመድ የሚለው ላይ በመግባባት መንፈስ መወያየት እና መደራደርን ይጠይቃል። አንዱ ትልቁ እንቅፋታችን ይሄ ይመስለኛል። በሌላ በኩል የኢትዮጵያ ውስጥ ያሉ የተለያዩ አይነት ተቋሞች ደካማ የሆኑ ጠንካራ ተቋሞች አለመሆናቸውም ለቀውሱ ለችግሩ ተጨማሪ ምክንያቶች ናቸው እና ሁሉም ሰው በየተሰማራበት መስክ ጠንካራ ተቋሞች እንዲኖሩ የበኩሉን ጥረት ካደረገ ምናልባት ጊዜ ቢወስድም አሁን የማንወጣው ከሚመስለን ምስቅልቅል ውስጥ መውጣት እንደምንችል እምነት አለኝ፣ ተስፋ አለ። በዚህ መሰረት መጓዝ ይገባናል ብዬ አምናለሁ። ትዝታ።
እሺ፣ አቶ ዮሐንስ ግዛ በቅርቡ እርስዎ የሰጡትን መግለጫ ተንተርሰው ጥያቄ አቅርበዋል። በቅማንት፣ በኒሻንጉል፣ ከሚሴና ወልዲያ ግድያ ሲፈጸም እንዲሁም በትግራይ መንገድ ሲዘጋ ዝም ብለው አሁን ግን ድምጾ ተሰማ። የቀደሙትን ለምን በዝምታ አሳለፉ ይላሉ። ሌላም ደግሞ በድምጽ ጥያቄ ላኩልናሉ ላሰማውት።
እኔ ሰነድ አብዱል ማሊክ ይባላለሁ። ከአዲስ አበባ ማቀርብ እንፈልገው ያለኝ ጥያቄ የሰባዊ መብት የተቋቋሙት አንድ ወገን ብቻ ሲሞት ብቻ ለምን ይጮሃል? ነገሮቹ ሳይፈጠሩ በፊት ከመንግስት ጎን ሆነም ከህዝብን ሳተፈመል ሳይሰራ ሰው ከሞተ በኋላ አንድ ወገን ላይ ብቻ አድልቶ ለምን ሌላ ወገን ላይ ለምን አይናገርም? አንድ ወገን ላይ ሲሞት ብቻ ተናግሮ ለምን ነገሮቹ እንዲፋፋሙ ነገሮቹ ወደ ዲስክሪሚኔሽን እንፈጠር ለምን ያደርጋል የሚል ጥያቄ አለኝ። እኛ ሁላችንም ወደነለም ኢትዮጵያ ነው፣ ሁላችንም ኢትዮጵያዊ ነን አይደለም? በዚህ ሀገር ላይ ካለን ድረስ የሰባዊ መብት ተሟጋች ወደ ስራው ገብቶ በህዝብና በህዝብ መሃል ፍቅርና አንድነት እንዲዘራ ጣቶችን ያሳተፈ ከሰራ ለመስራት ምን ያህል አቀዷል? እቅዳቸው ምንድነው? እና ኢትዮጵያን የሚያውቁት ስራ ምን ሰራችሁ የሚል ነገር ነው ያለኝ በጀማሪ።
እስቲ ስለ ቅማንት፣ ስለ ሌሎቹ፣ ስለ ከሚሴ ካነሱትን ጀምር መልሱን ይስጡን እሱ ላይ።
አዎ፣ እነዚህ እንግዲህ ብዙ ይሄ ቅማንት ብቻ አይደለም፣ ከሚሴ ብቻ አይደለም። ኢትዮጵያ ውስጥ ቀደም ብዬ እንደገለጽኩት ትዝታ በጣም በርካታ ቦታዎች ላይ በርካታ ግጭቶች አሉ። በዛ የተነሳ የሚፈጸሙ ብዙ የሰብአዊ መብት ጥሰቶች አሉ። ኮሚሽኑ አሁን ባለው አቅሙ እነዚህን ሁሉ ግጭቶች ብቻ ሳይሆን በየቀኑ የሚቀርቡልንን እጅግ በጣም በርካታ ቁጥር ያላቸው ብዙ የሰብአዊ መብት ጥሰት ጉዳዮች ለመመርመር ነው አላግባብ ከስራ ተባረር ያለው ከሚል ጥያቄ አንስቶ እስከ ከፍተኛ የህይወት መጥፋት ድረስ የሚደርሱ ከፊሉ ሰው በመገናኛ ብዙሃን የሚሰማቸው፣ አብዛኛው ግን ሰው በመገናኛ ብዙሃን የማይሰማቸው እጅግ በጣም በርካታ ቁጥር ያላቸው የሰብአዊ መብት ጥሰት ጥያቄዎች ወደ ኮሚሽናችን በየቀኑ በብዙ ቅርንጫፎቻችን አማካኝነት ይቀርባሉ። ስለዚህ የምንመረምረው ለማጣራት ሙከራ የምናደርገው አቅም በፈቀደ መጠን በተለይ የበለጠ ትኩረት ሊሰጣቸው ይገባቸዋል ብለን የምናስባቸውን ጉዳዮች ላይ ክትትል እናደርጋለን። ነገር ግን ምናልባት ሰው የሚሰማው የተወሰኑትን ብቻ ይሆናል። አሁን ለምሳሌ በቅርቡ ከአፋር አካባቢ ነው የተመለስኩት። በአፋር አካባቢ የተከሰተውን ግጭት ለመመልከት ለማጣራት በሚመለከት ማለት ነው። እንደዚህ ብዙ የምንሰራቸው የምንከታተላቸው ጉዳዮች አሉ። የቅማንት ጉዳይንም በሚመለከት የዚህኛ መስሪያ ቤት ረጅም ጊዜ የቀረበ ብዙ መረጃ እየሰበሰብንበት እያጣራ ነው ያለ ጉዳይ አለ። ስለዚህ በሚዲያ በአጋጣሚ የተሰሙት ጉዳዮች ብቻ አይደሉም። ብዙ ጉዳዮች አሉ የሚቀርቡ የሚመረመሩ፣ ለዛውም በጣም እጅግ ውስን በሆነ አቅም ለማጣራት ሙከራ እየተደረገበት ያለ ለማለት ነው። በሌላ በኩል ግን አሁን ሁለተኛው ተናጋሪ እንዳሉት አንድ ወገን ብቻ ሲሞት ተብሎ የሚመረመር ጉዳይ የለንም እና በቅርቡ በተከሰተውም ጉዳይ የሞተው አንድ ወገን ነው አይባልም። ሁሉም አይነት ኢትዮጵያዊ ነው የሞተው የተጎዳው። እንደዚህ አይነት ግጭት በሚፈጠርበት ጊዜም ደግሞ የሚጎዳና የሚጠቃው ሰው የግድ አንድ አይነት ወገን ነው ማለት አይደለም። የእኛም የምርመራ ስራ ከሞቱት ሰዎች ማንነት የሚመነጭ አይደለም፣ ሊሆንም አይችልም በእውነቱ። ነገር ግን ምናልባት በቅርቡ የተከሰተውን ግጭት በሚመለከት ትንሽ የሚዲያ ትኩረትን ሊስብ የቻለበት ምክንያት ምንድን ነው? በተለይ የደረሰው አደጋ እና የደረሰው የሰብአዊ መብት ጥሰት የጥሰት መጠን እና የታየው የጭካኔ መጠን እጅግ በጣም የሚያስቆጣ የነበረ ስለሆነ ድርጊቱ አፈጻጸሙ፣ የጥፋቱ መጠን በጣም ሰፊ ስለነበረ በወቅቱ ወዲያውኑ የነበረንን ቁጣም መልእክትም ሀዘንም ለመግለጽ መግለጫ አውጥተናል። በእያንዳንዱ ግጭት ሁሉ ላይ ግን መግለጫ ማውጣት አይደለም ስራችን። ዋናው ስራችን ሰብአዊ መብት ጥሰትን አስቀድሞ መከላከል፣ ተፈጽሞ ሲገኝ ደግሞ መመርመርና ተጠያቂነት እንዲረጋገጥ የበኩላችንን አስተዋጽኦ ማድረግ ነው እና ይህንን እናደርጋለን አቅም በፈቀደ መጠን ማለት ነው። እንደ ሁለተኛው ተናጋሪ እንዳሉትም እኛ ዋነኛ ስራችን ብለን የምናስበው የሰብአዊ መብት ጥሰት ከመድረሱ በፊት የመከላከል ስራ ነው። በአብዛኛው ትኩረት የምናደርገው ይህንን ከመከላከል አንጻር ሊሰሩ የሚገባቸው ስራዎች ነው። በጣም መጠነ ሰፊ ስራ አለን ይህንን በሚመለከት። ነገር ግን ቅድም እንዳልኩት ትዝታ ሰው የሚመለከተው ግጭት ሲፈጠር የምንሰራውን ስራ ነው እንጂ ሌሎችን ስራዎች በቅርበት የሚያውቃቸው አይመስለኝም። ስለዚህ የዛ አይነት ስሜት ፈጥሮ ይሆናል እንጂ እኛ በፕሮግራማችን ዋነኛው ስራችን የሰብአዊ መብትን ማስፋፋት እና የሰብአዊ መብት ጥሰቶችን ሳይከሰቱ በፊት መከላከል ስለሆነ ይህንን በተመለከተ መጠነ ሰፊ ስራ እቅድ አለን። አሁንም እየተሰሩ ያሉ ስራዎች አሉ። በተወሰነ አቅምም ቢሆን ለወደፊቱም ግን በሰፊው የምንሰራበት ነው።
በጣም ነው የማመሰግነው ኮሚሽነር ዳንኤል በቀለ፣ የኢትዮጵያ ሰብአዊ መብት ኮሚሽን ኮሚሽነር። ሰፊ ጊዜ ሰጥተው ለአድማጮቻችን መልስ ስለሰጡ በጣም አመሰግናለሁ።
አመሰግናለሁ ስዝታ።
በዚህ ፕሮግራም የተሳተፋችሁንም አድማጮቻችን ጥያቄ ላካችሁልን በፌስቡክ በኢሜይል እንዲሁም በድምፅ ላደረሳችሁን እጅግ አድርጌ አመሰግናለሁ። እግዜር ይስጥልኝ። ትዝታ በላቸው ነኝ።
እኔም ትዝታ በላቸውን አመሰግናለሁኝ ለዝግጅቱ። ክቡራትና ክቡራን አድማጮች፣ አምስት ጉዳይ አካባቢ ነው ከምሽቱ አራት ሰዓት ሊሆን። አሁን የማጠቃለያ ዜና ላሰማችሁ። ጥቂት ሙዚቃ ምን ጋብዛችሁና እንሰነባበት። የመደመርን ሐሳብ ከመነሻውም ቢሆን እንዳልደገፉት የኦሮሞ ዲሞክራሲያዊ ፓርቲ ምክትል ሊቀመንበርና የኢትዮጵያ የመከላከያ ሚኒስትር አቶ ለማ መገርሳ ትናንት ከቪኦኤ ጋር ባደረጉት ቃለ ምልልስ አስታውቀዋል። አቶ ለማ አክለውም የኢህአደግ የውህደት ሐሳብና ውሳኔ ትክክል ነው ብለው እንደማያምኑና ቢሆንም እንኳ ወቅቱ አይደለም ብለው እንደሚያስቡ ተናግረዋል። በሌላ በኩል ደግሞ አቶ ለማ መገርሳ በድርጅታዊ አሰራር ልዩነት ላይ ያነሱት ሐሳብ ዴሞክራሲያዊ ነው ብሎ እንደሚያምን ዛሬ ለቪኦኤ በሰጠው ምላሽ የገለጸው የብልጽግና ፓርቲ የኦሮሚያ ጽሕፈት ቤት ሐሳቡ ተጠናቆ ያልተዘጋ በመሆኑ አሁንም ቢሆን ለውይይት ክፍት ነው ብሏል። ይህ በእንዲህ እንዳለ ከመከላከያ ሚኒስትር ለማ መገርሳ ጋር የተደረገውን ቃለ ምልልስ ቪኦኤ ላለማስተላለፍ ወስኗል ተብሎ በማኅበራዊ ሚዲያ የተሰራጨው የተሳሳተ ወሬ ከቪኦኤ ውሳኔ ጋር ፍጹም የማይገናኝ መሆኑን ማሳሰብ እንወዳለን ሲል ገልጿል። ቪኦኤ በቪኦኤ ከጋዜጠኛነት ስነ ምግባር በሚጠበቀው መሠረት አንድ ከፍተኛ አንድምታ ያለው ቃለ ምልልስ ሲያደርግ ወይም ዜና ሲደርሰው ከሌላው ወገን ምላሽ ለማግኘትና የፕሮግራሙን ሚዛናዊነት ለመጠበቅ መጣር፣ ጊዜ ወስዶ ምላሹን ማግኘት የአሰራሩ ቋሚና የዘወትር ዘይቤ መሆኑን ቪኦኤ አስታውቆ የመከላከያ ሚኒስትር ለማ መገርሳን ቃለ ምልልስ በሚመለከት ያደረገውም ውሳኔ ከዚህ የተለየ አይደለም ብሏል። የሶማሌ ክልል ገዢ ፓርቲ ሶዴፓ ጠቅላላ ጉባኤ ከብልጽግና ፓርቲ ጋር ለመዋሃድ ከሰባት መቶ በላይ ባለው የድጋፍና በሁለት የተቃውሞ ድምፅ ዛሬ ማምሻውን መወሰኑን አስታውቋል። ፓርቲው በሥራ አስፈጻሚና በማዕከላዊ ኮሚቴ ደረጃ ውህደቱን በሙሉ ድምፅ አጽድቆ የነበረ መሆኑን ቀደም ሲል ገልጿል። እንግሊዝ ዋና ከተማ ለንደን ውስጥ ትናንት በተፈጸመው የስለት ጥቃት ሁለት ሰዎች ተገድለው ሦስት መቁሰላቸውን የሀገሪቱ የጸጥታ ባለሥልጣናት አስታውቀዋል። ጥቃቱን የፈጸመው የ28 ዓመት ዕድሜው ላይ የሚገኝ ዑስማን ኻን የሚባል ሰው ነው ተብሎ የጠረጠረው ፖሊስ በቁጥጥር ስር ያዋለው ሲሆን ሌሎች ተጠርጣሪዎችን እንደማያድኑ ባለሥልጣናቱ ዛሬ አስታውቀዋል። የዩናይትድ ስቴትስ ባህር ኃይል በዚህ ወር ውስጥ በደቡብ ቻይና ባህር ውስጥ ያደረገው ያልተለመደ እንቅስቃሴ የይገባኛል ውዝግብ በተበራከተበት አካባቢ ቤጂንግ ልትከተል ይገባል የምትላቸውን መመሪያዎች ለማስተማር ዋሽንግተን የወሰደችው እርምጃ ነው ብለው እንደሚያምኑ ባለሥልጣናትና ምሁራን አስታውቀዋል። የተከበራችሁ አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። ለዝግጅቶቹ አብረናችሁ ያመሸነው ቮይቴክ ዞርኒያክ፣ ንጉሡ ታምሬ፣ አበባየሁ ገበያው፣ ጽዮን ግርማ፣ ትዝታ በላቸውና እኔም ሳስተናግዳችሁ የቆየሁት ሰሎሞን አባተ፣ በመላ ባልደረቦቻችን ስም አብራችሁን ስለ ቆያችሁ ከልብ እናመሰግናለን። የፕሮዲውሰሩ ግብዣ ነው ቀሪው፣ ያ ጀሚላ መሐመድ አማን። በእኛ በኩል ከመሐመድ አማን ጋር እንተዋችሁና ሰላም፣ በደህና አደሩ።
Chimbe no nana.